ላውዲቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ራዲዮ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ሰላም፣ ጸጋና ቡራኬ ከእናንተና ከመላው ቤተሰቦቻችሁ ጋር ይሁን አሜን። ዛሬ የምንገኝበት ሰንበት የክረምት ሁለተኛ ሰንበት ተብሎ የሚጠራው ነው። በዚህ ሰንበት ጌታችን ኢየሱስ ክርስቶስ አንድ ጥልቅ የሆነ ትምህርት ደግሞ ያስተላልፈልናል። ጌታችን ኢየሱስ ክርስቶስ ከሚያስተምርበት ዘዴዎች አንዱና በብዛት ይጠቀምበት የነበረው ምሳሌ ነበር። በዚህ ሰንበት የምናነበውም የማቴዎስ ወንጌል ጌታችን ዘር ሊዘራ በወጣ ገበሬ አስመስሎ ትምህርቱን እንዳስተላለፈ ይናገራል። ሊዘራ የወጣው የተመረጠውን የተበጠረ የተንጠረጠረ ብዙ ምርት ሊሰጥ የሚችለውን ዘር ነው። ገበሬው ሲዘራ በቸርነት በልግስና በታላቅ ተስፋ በእምነትም ነው የዘራው። በሁሉም ስፍራ ለሁሉም በመጀመሪያ ዘሩ የወደቀበት ቦታና የተገኘውን ምላሽ በአጭሩ እንመለከታለን። ስለዚህ የዚህ ሰንበት መሪ ቃላችን ደግሞ እንዲህ የሚል ነው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር በመንገድ ላይ ወደቀ፣ ሌላውም ብዙ መሬት ብዙ አፈር በሌለበት በጭንጫማ ላይ ወደቀ፣ ሌላውም በሾህ መካከል ወደቀ፣ ሌላውም በመልካም መሬት ላይ ወደቀ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9። እናንተ ደግሞ በየቤታችሁ ሆናችሁ ሙሉውን የዚህን የወንጌል ክፍል እንድታነቡት አደራላለሁ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 23 ከእነ ሙሉ ትርጉሙ ታገኙታላችሁ። ስለዚህ ቀደም ብለን እንዳልነው በመጀመሪያ ዘሩ የወደቀበትን ቦታና በኋላ ደግሞ የተገኘውን ፍሬ የተገኘውን ውጤት በአጭሩ እንመልከት። የመጀመሪያው ዘር የወደቀው በመንገድ ዳር ነው። መንገድ ሰው፣ ከብት፣ አሁን ደግሞ በዘመናችን የተለያዩ ተሽከርካሪዎች የሚተላለፉበት ስለነበር ከመረጋገጥ ብዛት የጠጠረ የጠነከረ ነው። ስለዚህ ብዙ ሸክም ስላስተናገደ በዚያ ላይ የሚወድቅ ዘር፣ በዚያ ላይ የሚያርፍ ዘር ወደ ውስጥ ስለማይገባ ለወፎች ተጋለጠ። ያ ስፍራ ዘሩን መሸሸግና መደበቅ እንዲሁም ከወፎች ማስጣል አልቻለም። ስለዚህ የሰማይ ወፎች መጥተው በሉት ይለናል ወንጌሉ። ሌላው ደግሞ አፈር ብዙ ባሌለበት በአፈር ይዘቱ አነስተኛ አብዛኛው ክፍሉ ድንጋያማ ጭንጫማ በሆነ ስፍራ ወደቀ። ጥቂትም ቢሆን አፈር ነበረውና ከወፎች እይታ ተርፎ ለጊዜው በሕይወት መኖር ቻለ። ትንሽ ቀናትን መሰንበት ቻለ። ትንሽም ዝናብ ስላገኘ ሕይወት ዘርቶ የማደግ ተስፋ ታየበት። ነገር ግን ይህ እድገት ቶሎ ማሳየት የመጀመረው እድገቱ በሰው ዓይን ውስጥ የገባው ዘር ጥልቅ ስር ሰዶ እድገቱ ከፍጻሜ ማድረስ አልቻለም። ስሩ ያችን ጥቂት አፈር ከዘለቀ በኋላ ሌላ ጠንካራ ነገር አገኘ፣ አለት አገኘ። ስለዚህ ይህ አለት ስለገጠመው እድገቱን አቋረጠው። የወጣው ፀሐይ ቶሎ አጠወለገውና ሞተ። ሶስተኛው ዘር ደግሞ የወደቀው በሌላ ስፍራ ነው። ስለዚህ የዘር እድል ፈንታው የት ሆነ? በእሾህ መካከል መውደቅ። እሾሁ ለጊዜው እስኪበቅል ድረስ ለዘሩ ጥላ ከለላ ሆነው፣ ወፍ አልበላውም፣ ፀሐይም አላጠወለገውም። አፈር ስለነበረ ለመብቀል አልተቸገረም። ነገር ግን ፍሬ እንዳያፈራና በልጦ እንዳይታይ እሾህ በቅናት ተነሳስቶ ዘሩ ሳይጠነክር ገና በቡቃያነቱ አንቆ አስቀረው፣ አድጎ እንዳይበልጠው ማለት ነው። ፍሬው በልጦ እንዳይታይ እድገቱን ቀጨው። አራተኛው የዘር እድል ፈንታ ደግሞ ሌላ ነው። በተመቻቸ ስፍራ ወደቀ። ዘር ለመቀበል ራሱን ባዘጋጀ መሬት ላይ አረፈ። ዘሩም ይህ የተዘጋጀ ስፍራ ተመቸውና ለእድገቱ የሚያስፈልገው ነገር ሁሉ አገኘና አደገ፣ ፍሬም ሰጠ። ወንጌሉም የሚለን አንዱ 100፣ አንዱ 60፣ አንዱ 30 ፍሬ አፈራ። ይህ ወንጌል ክፍል ለእኛስ ምንድን ነው የሚያስተምረን ትምህርት? ምንድን ነው የሚያስተላልፍልን መልእክት? ከሁሉ በማስቀደም የሕይወትን ቃል የሚዘራው ጌታችን ኢየሱስ ክርስቶስ እንደሆነ ልናውቅና ልናምን ይገባል። እሱም ንጹሕና የማዳን ኃይል ያለውን ቃል ነው የሚዘራው። ዘሩ እሱ ነው። ይህ ቃል ደግሞ እንድንበት እንመራበት ዘንድ የተሰጠን ወንጌል ነው። ለሁሉ መልስ ያለው፣ ሁሉን እንቆቅልሽ መፍታት፣ ጨለማን ማብራት፣ የተጨነቀችንና ያዘነችን ነፍስ ማረጋጋት፣ ማጽናናት የሚችል መለኮታዊ ቃል። ተራ ድርሰት አይደለም። ተራ ልብ ወለድ አይደለም። በስሜት የተጻፈ ሳይሆን በመንፈስ ቅዱስ ደራሲነት የተጻፈ ሕይወት ሰጪ አዳኝ ቃል። ይህ ነው ዘሩ። አራት የተለያዩ ቦታዎችን አይተናል፣ የተለያዩ ስፍራዎች። ስለዚህ እነዚህ ስፍራዎች ላይ ነው ዘሩ የወደቀው። የዚህም ተምሳሌቱ እንደ መልካችን ባህሪያችንም እንደ እግዚአብሔር ፈቃድ የመኖራችንም ጉዳይ እንዲሁ የተለያየ ነውና፣ እንዲሁ እንደ አንድ አይነት አይደለምና እኒህ ቦታዎች የአማኞችን ልቦና የአማኞችን ሕይወት የሚያመለክቱ ምሳሌዎች ናቸው። የተለያየነንና አቀባበላችንም ፍሬ መስጠታችንም እንደዚሁ ይለያያል። ቦታዎችን አንድ ጊዜ መለስ ብለን ስናይ የመንገዱ ምሳሌ የሚያመለክተው የአንዳንዶቻችን ልብ ልክ እንደ መንገድ ይመስላል። መንገድ መተላለፊያ ነው ብለናል። ብዙ ነገሮችን ያስተላልፋል፣ መልካሙንም መጥፎውንም ያስተናግዳል። ማለፍ ለቻለና ለሚፈልግ ሁሉ አገልግሎትን ይሰጣል። መንገድ ለረገጠው ሁሉ ይረገጣል። ወደ መንፈሳዊ ትርጉም ስንመጣ ደግሞ ወንጌሉ በመንገድ ላይ የወደቀው ዘር በወፎች እንደተበላ ይናገራል። ቀድመን እንዳልነው መንገዱ ያዋራ ቢሆንም ትንሽ አፈር ቢኖረውም ዘሩን ለሚመጣበት ጠላት አጋልጦ ከመስጠት ውጪ ሌላ ምንም ማድረግ አይችልም። ሙሉ በሙሉ በውስጡ ሊሸሽገው ሊሸፍነው አይችልም። ማንም የሚተላለፍበት ስለሆነ እንዲህ አይነት ልቦና ለሰይጣንና ለሰይጣናዊ ተግባርም የተጋለጠ ነው። ስለዚህ አጋንንት እንደ ወፍ በረው መጥተው ክርስቶስ የዘራውን ቃል፣ ክርስቶስ የሰጠውን ጸጋ፣ የሰጠውን የጸሎቱን ምላሽ ወዲያው ይወስዱበታል። የተወደዳችሁ ሕዝበ እግዚአብሔር፣ እስቲ የልባችንን ጓዳ እንፈትሸው። ይህንን ወንጌል ስናነብ እስቲ ዓይነ ሕሊናችንን ወደ ውስጣችን እንዲመለከት እናድርገው። ልባችን ምን አይነት ነገር ነው እየተመላለሰበት ያለው? መንገድነቱ ምንን ለማስተላለፍ ነው? ምን እያሰብን ምን እያሰላሰልን እያለን ነው ክርስቶስ በውስጣችን ያኖረውን ቃል፣ ያኖረውን ጸጋ፣ ያኖረውን በረከት፣ ያኖረውን የጸሎታችንን ምላሽ የምናስወስደውና ባዶአችንን ታቀፈን የምንኖረው ባዶነታችንን ይዘን የምንመላለሰው? ለምንድን ነው በልባችን የተዘራው የሰላም የእርካታ የመንፈሳዊነት ዘር ከእኛ ጋር ሊቆይ ያልቻለው? እንዴት ነው ይህን ጸጋ የምንዘረፈው? እንዴት ነው የምንነጠቀው? እነዚህን ጥያቄዎች ነው መጠየቅ ያለብን በየዕለት የጸሎት ሕይወታችን ውስጥ። በኃጢአት የጠነከረ ልብ ለእግዚአብሔር ፈቃድ መገዛት አሻፈረኝ ያለ፣ በእንቢተኝነት የደነደነ ልብ ቃሉን ከጠላቱ ከዲያብሎስ ሊደብቀው ስለማይችል ያስወስደዋል፣ ያዘርፈዋል፣ ያሰርቀዋል። ስለዚህ እንዲህ አይነቱ ልብ ባዶ ቀፎ ይሆናል። በወፍ የተመሰለውና እኛን ለማሳሳት ሁሌም ፈጣን የሆነው ሌት ተቀን የሚሠራው የማይተኛው የዶሮ እንቅልፍ ያህል እንኳን እንቅልፍ የሌለው ጠላት ዲያብሎስ ቃሉን ይወስደዋል። ወደ ራሳችን እንመልከት እስኪ። አሁንም አንድ ጊዜ የሰንበት ቅዳሴ አስቀድሰን ስንወጣ ስንቶቻችንን የተነበበውን ቃለ እግዚአብሔር የምናስታውስ? መልእክቶቹ ይቅሩና እንደው የወንጌሉ መልእክት ምንድን ነው? ይህንን ስንቶቻችን እናስታውሰዋለን? እንዲህ በቀላሉ የምንዘነጋው የምንረሳው ከሆነ ደግሞ መንፈሳዊ እድገት የለም ማለት ነው። ቃሉ በውስጣችን ስለማይረጋ ሁሌ ጀማሪዎች፣ ሁሌ ወጣኞች፣ ሁሌ አዲስ ከዓመታት ማስቆጠርም በኋላ ያው የድሮ እኛነታችንን እንሆናለን ያለምንም እድገት። ጭንጫማው መሬት ደግሞ አለ በሁለተኛ ደረጃ። ይህ ደግሞ ሙሉ በሙሉ በረሃ አይደለም፣ ከወንጌሉ እንደምናነበው ለመሬትም አይደለም ራሱን ግን ከላይ በትንሽ አፈር ሸፍኗል። ይህ ደግሞ ክርስትናን በጠብታዎች ደረጃ የቀመሰና ገና አፍላ ወይም ደግሞ ተኩስ አማኝንም ሊያመለክት ይችላል። ሁሉን በአንድ እሺ ሁሉን አሜን ብሎ የሚቀበል ውስጡ ገና ያልጠነከረ ወይም በተቃራኒው ደግሞ ስናየው አንድ ሌላ ትርጉም ልንሰጠው እንችላለን። ጭንጫማው መሬት የኃጢአት ጥንካሬ ልቡን ያጠጠረው ሰው ነው። የሚቸኩል አማኝ ሳያስተውል ስለሚጓዝና ስለሚራመድ ስለሚመላለስ ስለሚጣደፍ ሁሉ ጋር ለመድረስ ስለሚል በልቡ ለተዘራው ዘር እንክብካቤ ስለማያደርግ ቶሎ ይሸነፋል፣ ቶሎ ይወሰድበታል። ያ ዘር ሳያድግ ይሞታል። እንዲህ አይነቱ ሰው የሃይማኖት ጽናት አይታይበትም ማለት ነው። በፈተናና በትንንሽ ተግዳሮቶች ምክንያት ሳይቀር ቶሎ ይሰናከላል። እንደውም እምነቱን እስከ መተውም ሊደርስ ይችላል። ወደ ኋላ ተመለሰ ማለት ደግሞ በእርሱ ውስጥ የተዘራው ቃል ሞተ ማለት ነው፣ ፍሬ ቢስ ሆነ ማለት ነው። ስለዚህ እንደ ጭንጫማው መሬት ትንሽ አፈር ብቻ ትንሽ በረከት ብቻ ይዘን እሷን ይዘን መፎከር ብቻ ነው። አንዲት የወንጌል ጥቅስ በቃላችን መጥቀስ ከቻልን ሁሉን ያወቅን ስለሚመስለን መንፈሳዊነት አንዳንድ ጊዜ ጭንቅላታችን ላይ ይገነፍላል። ከዚህ እንድንጠበቅ ያስፈልጋል። እንዲህ አይነት ልቦና ያላቸው ሰዎች በስሜት እንጂ በእውነት የተለወጡ አይደሉም። ገና የወንጌሉን ቃል ሲሰሙ እንባ የሚቀናቸውና ከንፈራቸውን የሚመጡም አሉ። ይህ አይነት ነገር ደግሞ በአብዛኛው ልብ ብላችሁ ተመልክታችሁ እንደሆነ በቤተ ክርስቲያን ውስጥ ወይም ደግሞ በግቢው ክልል እስካለን ድረስ ነው። እንዲህ እንዳይሆን መጠንቀቅ ያስፈልጋል። ስር ያልሰደደ እምነት እንዳይሆን መጠንቀቅ ያስፈልጋል። በእርግጥ የእንባ ስጦታ ያላቸው ሰዎች አሉ። ሳያስቡት በመንፈስ ተውጠው በመንፈስ እያሉ የሚፈስ እንባ ነው። እነዚህ ሰዎች ከዚህ ወቀሳ ውጪ ናቸው፣ ምክንያቱም ከትልቅ መንፈሳዊነት ስለሚወጣ። ሌላው ዘር እሾህ የበቀለበት መሬት ላይ የወደቀ ነው ብለናል። እንዲህ አይነቱ መሬት አፈር አለው። አፈርማ ባይኖረው እሾሁም ባልበቀለ ነበር። በዚህ ስፍራም የወደቀው ዘር እስከ ቡቃያ መድረስ ችሏል። ያቃተው ግን አንድ ነገር አለ። ያቃተው ምንድን ነው? ፍሬ ማፍራት ነው። ያቃተው የከበበውን እሾህ አሸንፎ፣ ኃጢአትን አሸንፎ፣ በደልን አሸንፎ፣ ክፋትን አሸንፎ ከዚያ ከከበበው ነገር ተጻይ ነገር ሁሉ በልጦ መታየት ነው ያቃተው። የከበበውን ፈተና ማለፍ። ልቡ በተለያዩ ነገሮች የተከበበ ሰው ውጤት እንዲሁ ነው። ወንጌሉን ይሰማል፣ ለመረዳትም ከፍተኛ ጥረት ያደርጋል። ነገር ግን ለጊዜያዊ ተድላና ደስታ፣ ለዚህ ዓለም ፍትወት፣ የነፍስ ጠላት ለሆኑት ነገሮች ያለው ፍቅር ያለው ጉጉትና የሚሰጠው ጊዜ ለቃሉ ካለው ፍቅርና ጉጉት በእርሱም ላይ ለማስተንተን የሚያደርገው ጥረት እጅግ ዝቅተኛ ስለሆነ ያለ ፍሬ ይቀራል። ስለዚህ በእሾህ የተመሰለው የተለያዩ ፈተናዎቻችን ናቸው። እነዛ ፈተናዎች በእኛ ውስጥ የተዘራው ዘር በቅሎ እንዳይታይ ያደርጉታል። በዓለም ውስጥ እንዲሁ ሲዋትት እምነቱ ይደክማል፣ እንዲሁም በኃጢአት እሾህ ነፍሱ ትከበብና ትሞታለች። በመጨረሻ መልካሙ መሬት ደግሞ አለ። መልካሙ መሬት ዘሩን ተቀብሎ ለማስተናገድ የተዘጋጀው መሬት ነው። ይህ ደግሞ የመልካም ሰው ተምሳሌት ነው። መልካም ሰው እንደ ስሙ ልቡም ምግባሩም መልካም ነው። ይህ ደግሞ በሚሰጠው ፍሬ ይታወቃል። ዛፍ በፍሬው ይታወቃል ነው የሚለን ጌታችን ኢየሱስ ክርስቶስ። ጥቂት ተሰጥቶት አትርፎ የሚሰጥ ነው። እንዲህ አይነቱ ሰው ነፍሱን፣ ፍቃዱን፣ እሱነቱን ሙሉ በሙሉ ለአምላኩ ያስገዛ ነው። እንደ አቅሙ አንዱ 100 አንዱ 60 አንዱ ደግሞ 30 አፈራ። ስጦታ ልብ ብላችሁ እንደሆነ ለሁሉም እኩል ነው። ዘሩ የተዘራው እኩል ነው። ለእግዚአብሔር ጸጋ ማንም ባይተወር አይደለም። ለአንዱ ትንሽ ለአንዱ ትልቅ የተሰጠ ነገር የለም። እኩል ጸጋ ይሰጣል። የምናፈራው ግን እንደ አቅማችን ነው። 30 ብቻ ማፍራት ከሚችል 60 ወይም 100 አይጠበቅም። ችግሩ 100 ማፍራት እየቻለ በ30 ወይም ከዚያ በታች ሲቀር ነው። መልካም ልብ ሁሌም መልካም ነገርን ይቀበላል፣ መልሶ መልካምን ይሰጣል። መልካም እንዳይሆን የተከለከለ ሰው የለም። ደግ እንዳይሆን የተከለከለ ሰው የለም። የእግዚአብሔር ቃል ያልተሰጠውም የለም። ደግሜ የምለው ሰጪ ሁል ጊዜ እግዚአብሔር ነው። ሲሰጥም በለጋስነት ይሰጣል። ተቀብሎ የማፍራት ጉዳይ ግን የሁላችንም ነው፣ የእያንዳንዱ አማኝ። ተቀባዩ ካላፈራ ሰጪው ላይ ስህተት የለም። ምክንያቱም ቀድመን እንዳልነው እንዳነሳ ነው የተመረጠ ዘር ነው የተሰጠን። እግዚአብሔር በልባችን ውስጥ የጸጋ ዘሩን ይዘራል። እኛስ በወንጌሉ ከተጠቀሱት አራት አይነት ስፍራዎች የትኛውን ሆነን ነው ዘሩን እየጠበቅን ያለ ነው? የእያንዳንዳችን የቤት ሥራ ሊሆን የሚገባ ነገር ነው። ወደ ልባችን ጓዳ እንድንመለከት ቀደም ጠቅሰነዋል። ወደ ልባችን ጓዳ እንመልከትና በዘመናችን ሁሉ የተቀበልነው የእግዚአብሔር ጸጋ፣ የእግዚአብሔር በረከት፣ ሚስጥራት፣ ቅዱስ ቁርባንና ሌሎችም በተለያየ ወቅት የተሰጠን የጸጋ ስጦታ፣ የጸሎት መልስ ቅድምም ብለነዋል፣ ምን ያህል ፍሬ አፍርቷል? በእኛ ውስጥ፣ በቤተሰባችን ውስጥ፣ በአማኞች መካከል፣ በምንኖርበት ስፍራ፣ በገዳም፣ በስራ ቦታ ምን ያህል ፍሬ አፈራ ይሄ የተሰጠን? ወይስ ዘሩን አሳልፈን ሰጥተን ባዶ መሬት፣ ጭንጫማ ልብ፣ በእሾህ የተሞላች ነፍስ፣ የክፉ ምኞት መመላለሻ የሆነ ህሊና ተሸክመን ነው የምንዞረው? በተለያየ አስተምሮ ብየዋለሁ፣ ከእግዚአብሔርና ከህሊናችን መሸሽ አንችልም፣ ምንም አይነት ምክንያት ብንሰጥ። ስለዚህ ያልሆነውን ሆነን አንታይ። ህይወት ፍሬ ከሌለው ባዶ ነው። ምላሳችን ብዙ ብዙ ነገር ቢልም እኛን መማርና መራራት እንደገናም የራሱ ማድረግ ባህሪው የሆነው አምላካችን ታማኝ ያልሆንባቸውን ዘመናት በይቅርታ ይለፋቸውና መልካም ፍሬ የምናፈራበትን ንጹሕና መልካም ልቦናን ይስጠን። አሜን። ሰላም ወሰናይ።
ኮብራትና ኮብራን አድማጮቻችን የምትከታተሉት የቫቲካን ሬዲዮ ነው። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ይፋ ካደረጉት ከዋናው የላቲን መጽሐፍ የተተረጎመ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ተከታታይ እናቀርብላችኋለን። በዛሬው ፕሮግራማችን ሕይወት በክርስቶስ የሚለውን ክፍል እንመለከታለን። ክርስቲያን ሆይ ክብርህን እወቅ። አሁን በእግዚአብሔር በራሱ ባህሪ ተካፋይ ሆነሃልና ኃጢአት በመስራት ወደ ቀድሞ ወራዳ ሁኔታ አትመለስ። ራስህ ማን መሆንህንና የማን አካል ክፍል መሆንህን አስታውስ። ከጨለማ ኃይል ድነህ ወደ እግዚአብሔር መንግሥት ብርሃን መግባትህን ከቶ አትርሳ። የእምነት ተምሳሌት እግዚአብሔር በፍጥረት ሥራው ከዚያም በላይ በድህነትና በቅድስና ሥራው አማካይነት ለሰው የሰጣቸውን ስጦታዎች ታላቅነት ይመሰክራል። እምነት የሚመሰክረውን ምስጢራት ያስተላልፋሉ። በዳግም የመወለድ ምስጢራት አማካኝነት ክርስቲያኖች የእግዚአብሔር ልጆች የመለኮታዊ ባህሪ ተካፋዮች ሆነዋል። በእምነት አዲሱን ክብራቸውን በማየት ክርስቲያኖች ከእንግዲህ ወዲያ ለክርስቶስ ወንጌል የተገባ ሕይወት እንዲመሩ ተጠርተዋል። ይህንንም በምስጢራትና በጸሎት አማካኝነት ከሚቀበሉት የክርስቶስ ጸጋና የመንፈስ ስጦታዎች ለመፈጸም እንዲችሉ ተደርገዋል። ኢየሱስ ክርስቶስ ምንጊዜም አብን የሚያስደስተውን ነገር አደረገ። ሁል ጊዜም ከእርሱ ጋር በፍጹም አንድነት ኖረ። እንደዚሁም የክርስቶስ ደቀ መዛሙርት የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹሞች ሁኑ በሚለው ቃል መሰረት በስውር የተሰራውን በሚያየው በአብ ፊት እንዲኖሩ ተጠርተዋል። በጥምቀት ከክርስቶስ ጋር አንድ በመሆናቸው ክርስቲያኖች ለኃጢአት የሞቱ በኢየሱስ ክርስቶስ አማካይነት ደግሞ ለእግዚአብሔር ሕያዋን የሆኑ ናቸው። በመሆኑም ከሞት በተነሳው በጌታ ሕይወት ይካፈላሉ። ክርስቶስን በመከተልና ከእርሱም ጋር አንድ በመሆን ክርስቲያኖች እንደ ተወዳጅ ልጆች እግዚአብሔርን ለመምሰልና በፍቅር ለመራመድ ጥረት ያደርጋሉ። ይህንንም የሚያደርጉት ሐሳባቸውን፣ ቃላቸውን፣ ሥራቸውን በኢየሱስ ክርስቶስ የእናንተ ከሆነው ሐሳብ ጋር በማጣጣምና አርአያነቱንም በመከተል ነው። ክርስቲያኖች በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ጸድቀው ተቀድሰውና ቅዱሳን ለመሆን ተጠርተው የመንፈስ ቅዱስ ቤተ መቅደስ ሆነዋል። ይህ የወልድ መንፈስ ወደ እግዚአብሔር አብ እንዲጸልዩ ያስተምራቸዋል። ሕይወታቸውም በመሆኑ በፍቅር ሥራ የመንፈስ ቅዱስ ፍሬ ያፈሩ ዘንድ ያነሳሳቸዋል። የኃጢአትን ቁስል በመፈወስ መንፈስ ቅዱስ በመንፈሳዊ ለውጥ አማካይነት ውስጣችንን ያድሳል። በጎነት፣ ጽድቅና እውነት በሆነው ሁሉ አማካይነት እንደ ብርሃን ልጆች እንኖር ዘንድ ያሳውቀናል። የክርስቶስ መንገድ ወደ ሕይወት ይመራል። ተቃራኒው መንገድ ግን ወደ ጥፋት ይወስዳል። የሁለቱ መንገዶች ወንጌላዊ ምሳሌ ምንም ጊዜ በቤተ ክርስቲያን ትምህርቱ ውስጥ ይኖራል። ስነ ምግባራዊ ውሳኔ ለደህንነታችን ያለውን ጠቀሜታ ያሳያል። አንደኛው የሕይወት ሌላው የሞት የሆኑ ሁለት መንገዶች አሉ። በሁለቱ መካከል ግን ታላቅ ልዩነት አለ። ትምህርተ ክርስቶስ ስለ ክርስቶስ መንገድ አስደሳችነትና ስለሚጠይቃቸውን ግዴታዎች በሙሉ በግልጽ ማሳወቅ አለበት። በእርሱ የሕይወት አዲስነት እንድናገኝ ትምህርተ ክርስቶስ በክርስቶስ አማካኝነት የውስጣዊ ሕይወት ጌታ ይህን ሕይወት የሚቃኝ የሚመራ የሚያስተካክልና የሚያጠናክር ደግሞ እንግዳና ወዳጅ የሆነው የመንፈስ ቅዱስ ትምህርት ነው። የዳነውና ሥራችን የዘላለማዊ ሕይወት ፍሬ ማፍራት የሚችለው በጸጋ ስለሆነ የጸጋ ትምህርት የክርስቶስ መንገድ በብፅዕና ትምህርት የተጠቃለለና የሰው ልቦና ወደሚመኘው ዘላለማዊ ብፅዕና የሚያደርሰው ይኸው መንገድ ብቻ ስለሆነ የብፅዕና ትምህርት የሰው ልጅ ኃጢአተኛ መሆኑን አምኖ ካልተቀበለ በስተቀር ስለ ራሱ እውነተኛውን ነገር ማወቅ ስለማይችልና ይህን በቅንነት ለመስራት ቅድመ ሁኔታ በመሆኑ ያለ ይቅርታ ይህን እውነት መሸከም ስለማይችል የኃጢአትና የይቅርታን ትምህርት አንድን ሰው ስለ በጎነት ትክክለኛ አቅጣጫ ውበትና ማራኪነት እንዲገነዘብ ስለሚያደርገው ሰብአዊ የበጎ ምግባራት ትምህርት በቅዱሳን አርአያነት በመልአት የተቃኙ የእምነት የተስፋና የፍቅር ክርስቲያናዊ ምግባራት ትምህርት በአስርቱ ቃላት በተገለጸው የፍቅር ጣምራ ትእዛዝ ትምህርትን እንዲሁም የክርስቲያን ህይወት ማደግ መስፋፋትና መተላለፍ የሚችለው በቅዱሳን ሱታፌ በመንፈሳዊ ነገሮች በርካታ ለውውጦች እንደመሆኑ ቤተክርስቲያናዊ ትምህርትንም ያካተተ መሆን ይኖርበታል። የዚህ ትምህርት ክርስቶስ የመጀመሪያውና የመጨረሻ ማጣቀሻ ነጥብ ሁሉ ጊዜም መንገድ እውነትና ህይወት የሆነው ኢየሱስ ክርስቶስ ራሱ ነው። ክርስቶስ መናን ራሱ የገባውን ቃል በእርሱ እንደሚፈጸምና እርሱ እንደወደዳቸው እርሱን በመውደድ ለክብራቸው የተገባ ሥራ ለመስራት እንደሚችሉ ተስፋ የሚያደርጉት በእምነት ወደ እርሱ በመመልከት ነው። ጌታችን ኢየሱስ ክርስቶስ ለእናንተ እውነተኛው ራስ መሆኑን እናንተም ከብልቶቹ እንዳንዱ እንደሆናችሁ እንድትገነዘቡ አሳስባችኋለሁ። ራስ የብልቶቹ ክፍል እንደሆነ ሁሉ እርሱም የእናንተ አካል ነው። የእርሱ የሆነ ነገር ሁሉ መንፈሱ፣ ልቦናው፣ ስጋውና ነፍሱ እንዲሁም መላ ችሎታው የእናንተም ነው። እግዚአብሔርን ለማገልገል ለመውደድና ለማክበር እነዚህን ሁሉ የራሳችሁ በማድረግ ልትጠቀሙባቸው ይገባል። ብልቶቹ የራስ እንደሆኑ እናንተም የርሱ ናችሁ። ስለዚህ እግዚአብሔር አብን ለማገልገልና ለማክበር የርሱ እንደሆነ አድርጋችሁ በውስጣችሁ ያለውን ሁሉ እንድትጠቀሙ ይመኛል። ኮብራትና ኮብራን አድማጮቻችን የዚህ ተከታታይ እሁድ በሚተላለፈው የአማርኛ ፕሮግራማችን እናቀርብላችኋለን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።